ጤና ስጥልኝ። ይህ የሐሙስ ምሽት መስከረም 22014 ዓ.ም የጋቢና ቪ መሰናዶ ነው። ዝግጅቶቻችንን በቴሌቪዥን እንዲሁም በሬዲዮ እየተከታተላችሁ ያላችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ቀጣዮቹን 30 ደቂቃዎች ከኛ ጋር ለማሳለፍ ምርጫችሁ ስላደረጋችሁ እያመሰገንን ዘገባዎቻችንን እናስተዋውቃችሁ።
አጭቁን ከግለሰብ ላይ እንደዚህ አይነት ግፍና በደል የሚያደርስን ባላንጋራ የዓለም መንግስታትም መመልከት አለበት፣ ውሳኔው መስጠት አለበት።
የሰማችኋቸው ምንም አይነት ጦርነት በማይካሄድበት ሁኔታ በደብረ ታቦር ከተማ የህወሓት ታጣቂዎች በተኮሱት መድፍ ሙሉ ቤተሰባቸው እንዳለቀባቸው የሚናገሩ ቤተሰብ አባል ናቸው። በምሽቱ ይደመጣል። በሌላ በኩል በሌሎች ወጣት ተኮር ዘገባዎች ከኤርትራ የተለያዩ የፈረስ ዝርያዎችን በማዳቀል ስራ ላይ የተሰማራች ወጣትም እናስተዋውቃችኋለን። አየር ንብረትንም በተመለከተ ዘገባ ይኖረናል። መርሃ ግብሩን በመምራት ኤደን ገረመው፣ በቅንብሩ ንጉሱ ታምሬ ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን አብረናችሁ የምንዘልቅ ይሆናል። አሁን ሀብታሙ ስዩም አጫጭር ዜናዎችን ያሰማችኋል።
አመሰግናለሁ ኤደን። የተባበሩት መንግስታት የረድኤት ጉዳዮች ኃላፊ ማርቲን ግሪቭዝ ለሶስት ወራት የሰብአዊ ድጋፍ ወደ ትግራይ ክልል የማጓጓዝ ሂደቱ ላይ ገደብ በመደረጉ የረሃብ ስጋት ማየሉን አስታውቀዋል። ወደ ክልሉ እየገባ ያለው ድጋፍ ከሚያስፈልገው 10% ብቻ እንደሆነም ጠቅሰዋል። ግሪቭዝ እርዳታ የጫኑ መኪኖች ወደ ክልሉ እንዲንቀሳቀሱ መደረግ እንዳለበት ለሮይተርስ የገለጹ ሲሆን እየደረሰ ያለው ችግር ሰው ሰራሽ መሆኑንና በመንግስት እርምጃ ሊቀረፍ እንደሚችልም ተናግረዋል። ከ10 ወራት በፊት በኢትዮጵያ የፌዴራል መንግስት ወታደሮችና በትግራይ ህዝብ ነጻ አውጪ ግንባር መካከል በተቀሰቀሰው ጦርነት በሺዎች የሚቆጠሩ ህይወታቸው ሲያልፍ ከ2 ሚሊዮን በላይ ሰዎች ደግሞ መኖሪያቸውን ለቀው ለመሰደድ ተዳርገዋል። ማርቲን ግሪቭዝ 400,000 ያክል ሰዎች ረሃብን በመሰለ ሁኔታ በጠና የቋፍ ላይ እንደሚገኙ አውስተው እኒህ ሰዎች በቂ እርዳታ ካላገኙ ለረሃብ እንደሚዳረጉ ያላቸውን ስጋት የመስሪያ ቤታቸውን ግምገማ በማጣቀስ አጋርተዋል። በተባበሩት መንግስታት ድርጅት የኢትዮጵያ ተልዕኮ የሰብአዊ ድጋፍ ወደ ትግራይ ክልል እንዳይገባ ክልክል አለ የሚለውን ውንጀላ መሰረተ ቢስ ሲል የጠራው ሲሆን የረድኤት ድርጅቶች የጭነት መኪና እጥረት የገጠማቸው ወደ ትግራይ ክልል እርዳታ ለማድረስ ካመሩት መኪኖች መካከል ሁሉም ማለት በሚቻልበት ደረጃ ስላልተመለሱ እንደሆነ አክሏል። የእርዳታ ቁሳቁስ ይዘው ወደ ክልሉ ያመሩ ሾፌሮች በትንሹ 2 ጊዜ ተኩስ እንደተከፈተባቸው፣ የተወሰኑ ከትግራይ ክልል የመጡ ሾፌሮች በጎረቤት አፋር ክልል ታስረው እንደነበረና የኋላ የኋላ እንደተለቀቁ የተባበሩት መንግስታት ድርጅት የቅርብ ጊዜ ሪፖርት ያሳያል። የባይደን አስተዳደር ወደ ሄይቲ የተመለሱ ስደተኞችን ለመርዳት 5.5 ሚሊዮን ዶላር መስጠቱን አምኗል። ሆኖም ሄይቲ ስደተኞችን መልሳ እንድትወስድ ክፍያ ፈጽመዋል የሚሉ ሪፖርቶችን አስተባብለዋል። ከቪኦኤ ጋር ቆይታ ያደረጉት የዋይት ሀውስ ቃል አቀባይ ጄን ሳኪ መንግስታቸው የተለያዩ ሰብአዊ ድጋፎችን ሲያደርግ እንደቆየ ጠቅሰው የአሁኑ ገንዘብ የተባበሩት መንግስታት ድርጅት 4,000 ስደተኞችን ለማገዝ ለዘረጋው ስርዓት ድጋፍ የሚውል መሆኑን አብራርተዋል። ይህ ድጋፍ ለምግብ፣ ጤና፣ ስነ ልቦና ምክርና የንጽህና ቁሳቁሶችን ለማሟላት እንደሚውልም ተገልጸዋል። በኢኳዶር ጓያኩል የጠረፍ ከተማ በሚገኝ እስር ቤት ውስጥ በእስረኞች መካከል በተፈጠረ የቡድን ጠብ የተገደሉት ቁጥር ከ100 መብለጡን ባለስልጣናት ተናግረዋል። ከነዚህ መካከል ቢያንስ 5ቱ ጭንቅላታቸው እንደተቀላም ተነግረዋል። የሀገሪቱ ባለስልጣናት በማህበራዊ አውታሮች ላይ ቢያንስ 100 ሰዎች መገደላቸውንና 50 መቁሰላቸውን አረጋግጠዋል። መከላከያ የተገጠመላቸው መኪኖች፣ ወታደሮችና አምቡላንሶች እንዲሁም የእስረኞች ቤተሰቦች በእስር ቤቱ ቅጽር ዙሪያ በመሰብሰብ ቤተሰቦቻቸውን የተመለከተ ዜና ሲጠባበቁ ታይተዋል። ፋቢያን ቡስቶስ የተባሉት የፖሊስ አዛዥ ከ5 ሰዓታት በኋላ እስር ቤቱን በቁጥጥር ስር እንደዋሉት ተናግረዋል። የጦር መሳሪያዎች እንደተያዙም ገልጸዋል። ግጭቱ ጠመንጃ፣ ስለትና ፈንጂ የታከለበት ነበረ። የግጭቱ መንስኤ ደግሞ ሎስ ሎቦስና ሎስ ቼኖሬስ በተባሉ ቡድኖች መካከል የተቀሰቀሰ አለመግባባት እንደሆነ ባለስልጣናቱ አክለዋል። ማላዊ በዱር እንስሳት ህገወጥ ዝውውር ጥፋተኛ ነው ያለችውን ቻይናዊ በ32 ዓመት እስራት መቅጣቷ ተሰምቷል። ሊን ዩንሃ በ3 የዱር እንስሳት ዝውውር ወንጀሎች ጥፋተኛ ነው ተብሏል። የአውራሪስ ቀንድ ይዞ መገኘትና ማዘዋወር እንዲሁም ህገወጥ የገንዘብ ዝውውር እያንዳንዳቸው በ14 ዓመት የተቀጣባቸው ጥፋቶቹ እንደሆኑ ተገልጿል። ቅጣቱን ከጨረሰ በኋላ ወደ ሀገሩ እንደሚባረርም ተሰምቷል። ሊን ዩንሃ አፍሪካ ውስጥ ትልቁ ህገወጥ የዱር እንስሳት አዘዋዋሪ እንደሆነ ሲጠቀስ ሰንብቷል። ከ3 ወራት አሰሳ በኋላ ነበረ በቁጥጥር ስር የዋለው። ይግባኝ እንደሚጠይቅም ይጠበቃል። አንድ የቴክኖሎጂ ነክ ዜና እናክል። ዩቲዩብ የተባለው የምስል ማጋሪያ አውታር ክትባት አደገኛ ወይንም ውጤት አልባ እንደሆነ የሚናገሩ ቪዲዮዎችን እንደሚያግድ አስታውቋል። ለፈንጣጣና መሰል በሽታዎች በሚሰጡ ክትባቶች ላይ ጥያቄ በሚያስነሱትም ላይ ተመሳሳይ እርምጃ እንደሚወስድ አክሏል። ዩቲዩብ ከክትባት ጋር በተገናኘ እየወሰደ ያለው እርምጃ መጠኑ ያለፈ እንደሆነ የሚያነሳ እሰጥ አገባ ተፈጥሯል። ማክሰኞ ዕለት ድርጅቱ ከዚህ ጋር በተገናኘ የራሽያ ቱዴይ የጀርመንኛ አውታር ቻናልን ዘግቷል።
ከዜናዎቹ ጋር ሀብታሙ ስዩም ነበረ። ለዜናዎቹ እናመሰግናለን። የጋቢና ቪኦኤ የሐሙስ ምሽት መስከረም 20/2014 ዓ.ም መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ለዕለቱ ወደ ያዝናቸው ዘገባዎች እንሻገር። በደብረ ታቦር ከተማ በበግ ንግድ ስራ እራሳቸውና ቤተሰቦቻቸውን ሲያስተዳድሩ መቆየታቸውን የሚናገሩት አቶ ድረስ ነጋ እርሳቸው በሚኖሩበት በደብረ ታቦር ከተማ ምንም አይነት ጦርነት በማይካሄድበት ሁኔታ ውስጥ የህወሓት ታጣቂዎች በተኮሱት መድፍ ሙሉ ቤተሰባቸው እንዳለቀባቸው ይናገራሉ። ዘጋቢያችን አስቴር ምስጋናው ወደ ደብረ ታቦር ከተማ ተጉዛ አቶ ድረስ ነጋን አነጋግራቸዋለች። ቀጥሎ ይቀርባል።
የ63 ዓመቱ አቶ ደረስ ነጋ 6 ቤተሰቦቻቸውን ካጡ ወዲህ ጠዋት ጠዋት ቤተክርስቲያን ሄደው ለአምላካቸው ምስጋና በማቅረብ ፋንታ መቃብር ስፍራ ሄደው ማንጎራጎሩን መርጠዋል።
አልገፈውም እኮ ልጆቼ።
በደብረ ታቦር ከተማ የሚኖሩት አቶ ድረስ ነጋ ባለፈው ነሐሴ 12 ቀን 2013 ዓ.ም ረፋዱ ላይ ነበር 5 ከባድ መሳሪያዎች ውስጥ አንዱ በርሳቸው ቤት ያረፈው። በዚህም ባለቤታቸውን፣ 4 ልጆቻቸውንና 1 የልጅ ልጃቸውን በሞት አጥተዋል።
በጣም ወጥቶ የኔ ድልያሮ 5 ጊዜ እኮ ነው የጣሉ። 4 ጊዜ ከተጣለው 5ኛው የኔ ነው። መጀመሪያ እኮ እጄ የገባው እኔ ነኝ። 7 ሁሉ አርግፍ ብሎ ያገኛቸው እኔ ነኝ። እግቢ የገባው እኔ ነኝ። የ7 ሰው ደም አናታቸውን ፍርክስክስክስክስክስክስ አረጋቸው። የለበሱት ልብስም ሰውነታቸው አልተገኘ።
እቺ ባለቤት የተዳሪ ናት። ውድ ዋለ እቺ ሰርካለም ድረስ የእሱ ባለው ድረስ አምን ያራት ተመልቆ እቻ አዲስ አለም ድረስ 18 ዓመት
የዋካታው ቤት፣ የጨዋታው ቤት፣ የጠላው ቤት፣ የአመት ባሉ ቤት ሰማኛል። እንዴት እንደምዘልቀውም አልችልም። እንዴት እንደምገፈውም አልችልም።
ጉዳታቸው በዓለም አቀፍ የሰብአዊ መብት ድርጅቶች ግን ትኩረት አለማግኘቱ እንዳሳዘናቸው ተናግረዋል።
እጭቁን ከግለሰብ ላይ እንደዚህ አይነት ግፍና በደር የሚያደርስን ባላንጋራ የዓለም መንግስታትም መመልከት አለበት፣ ውሳኔው መስጠት አለበት። በእውነት ከሆነ
የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለመወርቅ ምህረቴ የህወሓት ታጣቂዎች ነሐሴ 12 ቀን 2013 ዓ.ም ከደብረ ታቦር ከተማ አቅራቢያ ሆነው በተኮሱት 5 ከባድ መሳሪያ ንጹሃን ዜጎችን መግደላቸውን እንዲሁም ተቋማትን ማውደማቸውን በወቅቱ መግለጻቸውን መዘገባችን ይታወሳል። በሌላ በኩል የህወሓት ኃይሎች በአፋርና አማራ ክልሎች በሰላማዊያን ዜጎች ላይ ጉዳት እያደረሱ ነው የሚባለው የሰራዊቱን ስም ለማጥፋትና የሰራዊቱ ባህሪና ተግባር የማይገልጽ ነው በማለት አጣጥለውታል። ዶክተር ደብረጽዮን ሰራዊቱ በህዝብ ላይ የደረሰ ግፍ ፍትህ እንዲያገኝ የሚታገል እንጂ ህዝብ ላይ በደል አይፈጽምም ብለዋል።
መበገሲውን ወጻይ በደል ግፍዒ አመጺ
መነሻው ጭቆና ነው፣ በደል ነው፣ ግፍ ነው፣ አመጻ ነው፣ የሰው ያልሆነ አረመናዊ ተግባር ነው። ይህንን የሚመክት አላማና መርህ ነው። ዝም ብሎ ወታደር አይደለም። ይህን በሌሎች ላይ ሊፈጸም ይችላል ተብሎ ሊታሰብ አይችልም። ይህንን ነው እየመከተ ያለው። ደፋሪዎችን፣ አውዳሚዎችን፣ ሰው የሚገድሉትን ነው በገቡበት ገብቶ እየጠረጋቸው እየደመሰሳቸው ያለው። ለዚህ ሁሉ መፍትሄ ያመጣ ነው እንጂ ሌላ ተልእኮ የለውም።
አያይዘውም ደርሷል የተባለው ጉዳት በገለልተኛ አካል እንዲጣራ ፈቃደኞች መሆናቸውን ገልጸዋል። በሌላ በኩል ህወሓትን በከፍተኛ የሰብአዊ መብት ጥሰት የሚወነጅለው የኢትዮጵያ መንግስት ባለፉት ሁለት ወራት ብቻ እንኳን ሆን ብሎ በርካታ ንጹሃን ዜጎችን መግደሉን ይናገራል። በዚህ መሰረት በአፋር ክልል ጋሊኮማ 240 ንጹሃን ዜጎችን፣ በአማራ ክልል በቆቦ ከተማ ከ600 በላይ ንጹሃን ዜጎችን፣ በሰሜን ወሎ አጋምሳ መንደር 300 ንጹሃን ዜጎችን፣ በዳባት ወረዳ ጭና ቀበሌ 200 ንጹሃን ዜጎችን፣ በደቡብ ጎንደር ንፋስ መውጫ ከተማ ከ500 በላይ ንጹሃን ዜጎችን፣ እንዲሁም በደብረ ታቦርና በሌሎች አካባቢዎች በሲቪሎች ላይ የከባድ መሳሪያ ድብደባ በማካሄድ በርካታ የአንድ ቤተሰብ አባላት መግደሉን በመግለጽ የኢትዮጵያ መንግስት ህወሓትን ይወነጅላል። ስለ ግድያዎቹ መረጃዎች እንደደረሱት የገለጸው የኢትዮጵያ ሰብአዊ መብት ኮሚሽንም ምርመራ እንደሚያካሄድ አስታውቋል። ሰሞኑን ወደ ደቡብ ጎንደር ዞን በተጓዝኩባቸው ያነጋገርኳቸው የጥቃት ሰለባ ቤተሰቦች ግድያዎቹ በህወሓት የተፈጸሙ መሆናቸውን ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ጋቢና ቪኦኤ ይቀጥላል። ተከታዩ ዘገባችን ደግሞ ወደ ኤርትራ አስመራ ይወስደናል። ከመጀመሪያዋ ኤርትራዊት ወጣት ሴት የዘመናዊ ፈረስ የማዳቀል ባለሙያና አርቲስት ሰላማዊት አፈወርቂ ጋር ያስተዋውቀናል። ሰላማዊት የእንስሳት ሳይንስ ወይም ቬተርነሪ ተመራቂ ስትሆን በኤርትራ ብቸኛዋ የዘመናዊ ፈረስ ማዳቀል ባለሙያም ሴት ናት። ዘርፉ በሴቶች ብዙም ያልተደፈረ ከመሆኑም ባለፈ ቴክኖሎጂው በኤርትራ የመጀመሪያ በመሆኑ በዚህ ሙያ መስራቷ እንደማያስደስታትና እንደማይከ ዳት ለአሜሪካ ድምጽ ተናግራለች። ሰላማዊት ከዚህ ሙያ በተጨማሪም በፋሽን ዲዛይን፣ በግጥምና በፈረስ ግልቢያም አቅምና ተሰጥኦ እንዳላት ትናገራለች። ያነጋገራት በአስመራ የሚገኘው ዘጋቢያችን ብርሃነ በርሀ ነው። ቀጥሎ ይቀርባል።
ሰላማዊት አፈወርቂ በአሰብ ከተማ የተወለደች ኤርትራዊት ናት። የአንደኛ ደረጃ ትምህርቷን እዛው በአሰብ ከተማረች በኋላ ወደ አስመራ በመምጣት እስከ ሁለተኛ ደረጃ ያለውን ትምህርቷን ካጠናቀቀች በኋላ በ2004 ከሐመልማሎ ኮሌጅ በስነ እንስሳ በዲግሪ ተመርቃ በአስመራ ከተማ በሚገኘው የአሳማና ጥንቸል ማራቢያ ማዕከል ውስጥ በሙያዋ ለአምስት ዓመት ከሰራች በኋላ በ2009 ዘመናዊ የፈረስ ማዳቀል ስልጠና በመውሰድ የመጀመሪያዋ ሴት የዘመናዊ ፈረስ የማዳቀል ባለሙያ ለመሆን ችላለች። በአሁኑ ሰዓት በአስመራ ከተማ ልዩ ስሙ ቪላጆ በተባለው ቦታ በሚገኘው የዘመናዊ የፈረስ ማዳቀያ ማዕከል ስራ አስኪያጅም በመሆን ድርብ ስራ እየሰራች ትገኛለች። በዚህ የሙያ ዘርፍ በኤርትራ የመጀመሪያዋ ሴት በመሆኗ እንደሚያስደስታት የተናገረችው ወጣት ሰላማዊት ከኩባውያን ባለሙያዎች ባገኘችው ስልጠና የራሷ ጥረትና ፍላጎት ተጨምሮበት ለዚህ ደረጃ እንደበቃችም ለቪኦኤ ተናግራለች።
እዚ ዓውደዚ ክሪኦ ከለኹ ንዓይ ከም ተወሳኺ ብምዃኑ ሃንደበትዩ ኣቲኻዮ ክትብሉ ኣይትኽእልኒኻ እቲ ስራሕ ዝነበርካዮ እሱ ይመርሓካ እዩ።
ይህ የሙያ ዘርፍ ለእኔ ተጨማሪ ሙያ በመሆኑ በአንዴ የገባሁበት አይደለም። የነበርኩበት የስራ ዘርፍ ነው ወደዚህ የፈረስ ማዳቀል ሙያ እንድገባ የገፋፋኝ። የመጀመሪያዋ ሴት ዘመናዊ የፈረስ ማዳቀል ባለሙያ በመሆኔ ያስደስተኛል። የዚህ ማዕከል ዓላማም በኤርትራ የደከመውን የፈረስ ዝርያና የቁጥር ማነስ በአይነትና ብዛት ለማሳደግ በመሆኑ በውስጤ ትልቅ ቦታ ሰጥቼ ትምህርትና ስልጠናውን በትኩረት ተከታትዬ እንድወስደውና እንድጨርሰውም ገፋፍቶኛል ማለት እችላለሁ ብላለች። በዘመናዊ መንገድ ፈረስ የማዳቀል ስራ በኤርትራ የመጀመሪያ በመሆኑና በሴቶችም ብዙ ያልተደፈረ ቢሆንም እንዳልከበራት ነው ወጣት ሰላማዊት የምትናገረው።
ከም ጓላነሴቲ ኮይነክ ስርሓሉን ከለኹ ድማ ይኸብድ መስል ንካልኦት ክርእይዎን ከሎ፣ ግን ኣብቲ ቦታት ኮይንካ በቲ ናይቲ ስራሕ ቋንቋ ጌርካ ክትሰርሕ ከለካ ግን ኣዝዩ ዋህ ይብለኒ ናይ ዋሓቅካ።
በውጭ ለሚመለከተው ስራው ለሴቶች የሚከብድ ሊመስል ይችላል። ለኔ ግን ስራው በሚጠይቀው ቋንቋ ጠልቄ ስለምሰራበት ደስ እያለኝ ነው የምሰራው። በትጋትም እንድሰራው ሞራል ሰጥቶኛል። የወሰድኩት ስልጠና አጭርና የተገደበ ቢሆንም በስራው ላይ እስካለው በመጠየቅና ጽሑፎችን በማንበብ አቅሜን ማሳደግም ችያለሁ ብላለች። ከዚህ የዘመናዊ የፈረስ ማዳቀል ስራ ጎን ለጎን የፈረስ ግልቢያ እንደተማረችና ጥሩ የመጋለብ ችሎታ እንዳላትም ወጣት ሰላማዊት ነግራናለች።
አብዚ ተመዲበ ካብ ሰራሕ ኩሉ ጀሚረ ፈረስ ክውጥሖም ክኢለ ኣለኹ ሓፃር ትሬኒንግ ዝገበር ክዋሲ ተበዝሒ ሰለስተ ሰሙን እያ ትኸውን በጣም ድፍረት የድሊ።
እዚህ ማእከል ውስጥ ተመድቤ መስራት ከጀመርኩበት ጊዜ አንስቶ የፈረሶቹን ባህሪ ማወቅ በመቻሌ ግልቢያ መማር በወሰንኩበት ወቅት በጀመርኩ በሶስት ሳምንት በማይንቦላ ጊዜ መጋለብ ችያለሁ። ድፍረት ይጠይቃል። አለያቸው ላይ ቁጭ ብለህ በቋንቋቸው እያናገርካቸው መጋለብ ስትጀምር ደግሞ ደስ ነው የሚለው። ሩጋላቢ ፈረሱም መሆንጂ ያለው ብላለች። ከዚህ ሙያ በተጨማሪ የስነ ጥበብ ተሰጥቶና አቅም እንዳላት የምትናገረው ሰላማዊት ከህፃንነቷ በውስጧ ያደገ የስዕል ተሰጥቶና ችሎታዋን እያሳደገች ብትመጣም የፋሽን ዲዛይን በይበልጥ እየሳባት በመምጣቱ በ2006 የፋሽን ዲዛይን ስልጠና በመውሰድ ሙያዋን እንዳሳደገችውና በተማረችበት ትምህርት ቤትም የፋሽን ዲዛይን መምህር በመሆን በትርፍ ጊዜዋ እየሰራች እንደሆነ አስረድታናለች። ወጣት ሰላማዊት ለጓደኞቿና ለወዳጅ ዘመዶቿም የተለያዩ ባህላዊና ዘመናዊ ልብሶችን እንደሰራችላቸውም ተናገራለች።
አብቲ ባህላዊ በጣም ዘንኦ አብናይ ትግርኛን አብናይ ካሎት ብሄራትን ከመን ቀረባ ሰዋት ዝብሎም ማለት አብዝሓተቱን እወን ድቀ ከምታ ዝደሊ ዋጊረ ከቀርበሎም ክኢላለሁ።
ባህላዊ ልብሶችን በጣም ነው የማደንቀው። የተለያዩ የትግርኛና የሌሎች ብሄሮች ልብሶችን በቅርብ ለማውቃቸው ወዳጆች ዘመዶችና ጓደኞቼም እንደየፍላጎታቸው ባህላዊ ልብሶችን ሰርቼላቸዋለሁ። ዘመናዊ ልብሶችን ስታዘጋጅ የሰዎች የአካላት ቅርጽና እድሜ በጣም ነው የሚገድበው። ምን አይነት ልብስ መልበስ እንዳለባቸው ማሰብን ይጠይቃል። ብዙውን ጊዜ ሰዎች ያለው ቅጽ ፋሽን በመሆኑ ብቻ ያገኙትን ነው የሚለብሱት። መሆን ያለበት ግን ከቁመናቸውና ከእድሜያቸው ጋር የሚስማሙ ልብሶችን እንዲለብሱ ምክር በመስጠት ፈቃደኛ ለሆኑ ሰዎች የተለያዩ ዘመናዊ ልብሶችን እሰራላቸዋለሁ። ግን በዚህ ብዙ አልልኩበትም ብላለች። የግጥም ተሰጥኦ እንዳላት የገለጸችው ወጣት ሰላማዊት በ2001 የኮሌጅ ተማሪ በነበረችበት ወቅት በግጥም ውድድር ተሳትፋ ሁለተኛ በመሆን ሽልማት በማግኘቷ ተጨማሪ ግጥሞችን እንድትጽፍ ሞራል እንደሰጣትና እስካሁን ከ150 በላይ ግጥሞችን እንደጻፈችም ነግራናለች። የኪነ ጥበብ ስራዋን ከዋናው ስራዋ ጎን ለጎን በትርፍ ጊዜዋ እንደምትሰራው የተናገረችው የዘመናዊ የፈረስ ማዳቀል ባለሙያዋ ወጣት ሰላማዊት አፈወርቂ በቀጣይ ከሌሎች እሷን መሰል ወጣቶች ጋር በመተባበር የስነ ጥበብ ስራዎቿን ለህዝብ ለማቅረብ አቅዳ እየሰራች እንደሆነም ተናግራለች። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የምትተላለፍላችሁ የጋቢና ቪ መሰናዶ ነው። እንዲሁም በምስል ደግሞ በሬዲዮ ቴሌቪዥንም መተናል ኢትዮ ሳት ላይ እንዲሁም በቪ አምሃሪክ ፌስቡክ ገጽ ላይ እና ዩቲዩብ ገጾች ላይ ታገኙናላችሁ። ዝግጅቶቻችንን ትከታተሉ ዘንድ እንጋብዛለን። ወደ ተከታዩ ዘገባ እንሻገር። የአየር ንብረት ለውጥ የዓለማችንን ባህር ዳርቻዎች በእጅጉ እየቀየራቸው ነው። ሞቃት ውሃን መቋቋም ያልቻሉ እንስሳትና እጽዋትም ቀዝቃዛ ወደሆኑ አካባቢዎች እየተሰደዱ ይገኛሉ ይላል ተከታዩ ዘገባችን። የአሜሪካ ድምጽ ዘጋቢያችን ቬሮኒካ ባልደራስ ኤግሊሲያን ተፈጥሮ ራሷን ለማከም እያደረገች ያለችውን ትግል ቃኝታ ያደረሰችንን ዘገባ ስመኝሽ የቆየ እንደሚከተለው አሰናድተዋለች።
ይሄ በቨርጂኒያ ግዛት የሚገኝ ጎድዊን የተሰኘ ደሴት ነው። እንደሚታየው የባህር ዳርቻው ቀስ በቀስ እየተሸረሸረ ሲሆን በዚህ በኩል ደግሞ በአንድ ወቅት ደን የነበረ ስፍራ በጨዋማ ረግረግ እየተተካ ነው።
የሳይንስ ባለሙያ የሆኑት ታይለር መሰርሽሚት እንደሚያስረዱት በባህር ወለል መጨመርና የአውሎ ነፋስ ሞገዶች ምክንያት ዛፎች እርጥበት በበዛበትና ጨዋማ በሆነው መሬት ላይ ማደግ አልቻሉም። በሰው ልጆች ምክንያት እየጨመረ በመጣው የአየር ንብረት ለውጥ ምክንያትም ውሃው እየሞቀና መጠኑ እየጨመረ ሄዷል። መሰር ሽሚት እንደሚሉት በአንድ ወቅት ዛፎች የነበሩበት ስፍራ ኦና ሆኗል። ለአየር ንብረት ለውጥ መባባስም አስተዋጽኦ እያደረገ ነው።
These forests are great stores of carbon.
ደኖች ካርቦን አመቀው መያዝ ይችላሉ። ቀስ በቀስ እየጠፉ ሲሄዱ ግን ካርቦን ተመልሶ ወደ ከባቢ አየር ይቀላቀላል። ያ ደግሞ በአየር ንብረት ለውጥ ምክንያት ለሚመጣ የዓለም ሙቀት መጨመር ይዳርጋል።
በባህሩ ዳርቻ ላይ የሚገኙት ረግረጎች የባህሩ ዳርቻ ንጹህ እንዲሆኑ ከማገዛቸው በተጨማሪ አውሎ ነፋስ ከሚያስከትለው ጥፋትም ይከላከላሉ። ሆኖም እነሱም እየጠፉ ነው። ራሳቸውን ለማዳን መሬት ለመሬት የመሄድ አቅም ቢኖራቸውም በባህሩ ዳርቻ ላይ የሚሰሩ ልማቶች መሄጃ እንዳይኖራቸው እያደረጋቸው መሆኑን በአየር ንብረት ዙሪያ ለሚሰበሰበው የመንግስታት ጉባኤ በኤዲተርነት የሚያገለግሉት ማይክል ኦፕንሃይመር ይገልጻሉ።
ባንግላዴሽ፣ የህንድ የተወሰነ ክፍል፣ የታይላንድ አብዛኛው ክፍል፣ ማይናማር እና ቬትናም፣ እነዚህ ሁሉ ረጃጅም ረግራጋማ ቦታዎች አሏቸው። በሞቃታማ ቦታዎች ደግሞ ቁጥቋጦዎች በብዛት ያድጋሉ። የዚህን ተፈጥሯዊ ስርዓት መሰረት ነው እየሸረሸርን የምንገኘው።
ሳይንቲስት ዲቦራ ስታይንበርግ በአየር ንብረት ምክንያት አካባቢያቸውን ጥለው እየተሰደዱ ያሉ ሌሎች ህይወት ያላቸውን አካላት በመረብ ጉትታ በማውጣት ናሙናዎች ትሰበስባለች።
እነዚህ ኮፐፖድስ ተብለው የሚጠሩ የሩዝ መጠን ያላቸው የባህር ውስጥ ዝርያዎች ሲሆኑ ለአመጋገብ ስርዓቱ ቁልፍ ሚና አላቸው።
እነዚህ ዝርያዎች ባዮሎጂካል ፓምፕ ተብሎ በሚጠራ ስርዓት ለዓለም ሙቀት መጨመር ከፍተኛ አስተዋጽኦ የሚያደርገውን ካርበን ዳይኦክሳይድ ወደ ጥልቁ የባህር ክፍል እንዲሰምጥ ያደርጋሉ።
ይሄ የባዮሎጂካል ፓምፕ ከሌለ በአየር ውስጥ የሚኖረው የካርበን ዳይኦክሳይድ መጠን አሁን ካለበት 50% ይጨምራል። ካርበን ዳይኦክሳይድ በጨመረ ቁጥር ደግሞ የዓለም ሙቀት እንዲጨምሩ የሚያደርጉ የግሪን ሃውስ ጋዞች ይኖራሉ።
ሙቀቱ ግን እነዚህ የባህር ተንሳፋፊ ነፍሳት የሚንቀሳቀሱበትን አካባቢ እየቀየረው ይገኛል።
እነዚህ በአይን የማይታዩ በሞቃትና ከፊል ሞቃት ቦታ የሚገኙ ህዋሳት ከምድር ወገብ ለመራቅ እየሞከሩ ነው። በቀዝቃዛ ስፍራዎች የሚገኙ ዝርያዎች ደግሞ መጠናቸው እጅግ እያነሰ ነው። በሞቃት ስፍራ የሚገኙት ነፍሳት ትናንሽ በመሆናቸው ካርበኑን ወደ ታች ለማጓጓዝ ያን ያህል ብቃት የላቸውም።
በዓለም ዙሪያ ያሉ ሳይንቲስቶች የአየር ንብረት ለውጥ እያስከተላቸው ያሉትን እነዚህን አሉታዊ ለውጦች እየተከታተሉ ነው። ጎን ለጎንም ተፈጥሮ ራሱን በራሱ ማከም እንዲችል ለማድረግ ይሰራሉ። መሰረታዊ የሆኑ መኖሪያዎች እንዲመለሱ ለማድረግም ሳይንቲስቶቹ በባህር ውስጥ ከሚበቅሉ ሳሮች ዘሮችን ይሰበስባሉ። ለምሳሌ ኢልግራስ የተሰኘ የባህር ውስጥ ሳር ካርበንን የመምጠት አቅም አለው። በአንድ ወቅት በቼስፒክ ባህር ውስጥ በብዛት ይገኝ የነበረው የሳር ዝርያ ግን በከፍተኛ ሙቀት ምክንያት እየጠፋ ይገኛል። የባዮሎጂ ተመራማሪው ክሪስቶፈር ፓትሪክ እና ቡድኑ ለዚህ ምላሹን ለማግኘት እየጣሩ ነው።
Rather than just plant eelgrass, we're also planting another species.
Eelgrass የተሰኘው ሳር ብቻ ሳይሆን ሌላ አይነት ዝርያም እየተከልን ነው። ይሄኛው ዘር በቼስፒክ ባህር ውስጥ የሚበቅል ዊድግራስ የተሰኘ የሳር ዝርያ ሲሆን ከፍተኛ ሙቀትን መቋቋም ይችላል።
የዚህ ስራ ዋና ዓላማው ሁለቱ ዝርያዎች ተጋግዘው መዳን እንዲችሉና ሌሎች ዝርያዎች እንዲተርፉ በመከላከል እንዲያግዙ መሆኑን ፓትሪክ ያስረዳል።
Juvenile fish and crabs,
ጁቪናይል የተሰኘ የአሳ ዝርያና ክራብ በብዛት ይራባሉ። እድገታቸውን ፈጣን ነው። እነዚህ ሳሮች ደግሞ የበለጠ እንዲራቡ ይመቻቸዋል። ስለዚህ ለአሳ አጥማጆችም ትልቅ እርዳታ እያደረጉ ነው።
እንደ አውሮፓውያን አቆጣጠር በ2021 የመኸር ወቅት ዊንድ ግራስ የተሰኘው የሳር ዝርያ በቨርጂኒያ የባህር ዳርቻ አቅራቢያ ለመጀመሪያ ጊዜ በስፋት ይተከላል። ፕሮጀክቱ ከተሳካ በዓለም ዙሪያ ለሚገኙ የተጎዱ የባህር ዳርቻዎች የማገገሚያ ምሳሌ ይሆናል።
ዘጋቢዎቻችንን እናመሰግናለን። ተከታዩ ጥንቅር ደግሞ ወደ አምቦ ይወስደናል። በአምቦ ዩኒቨርሲቲ ከፍተኛ ውጤት በማስመዝገብ የዋንጫና የወርቅ ተሸላሚ የሆነ ወጣት ተማሪ ዳኜ ቤክሲሳን ነው የሚያስተዋውቀን ናኮር መልካ። ናኮር የወርቅ ተሸላሚውና ሌሎች ተመራቂዎችን አነጋግሮ ተከታዩን ልኳል።
ስሜ ዳኜ ቤክሲሳ ቦምሳ ይባላለሁ። የአምቦ ዩኒቨርሲቲ ቢዝነስ እና ኢኮኖሚክስ የኢኮኖሚክስ ትምህርት ክፍል ተማሪ ነኝ። እና የዘንድሮ የ2021 ወይስ የ2013 ወርቅ ተሸላሚ ነኝ። 1-8 ገጠር ውስጥ ነው ተማርኩት። ፋሲሊቲ ያልተሞላበት ትምህርት ቤት ውስጥ ነው ተማርኩት። እና ይሄን ቻሌንጅ ማለፌ ወደ ሁለተኛ ደረጃ ትምህርት አለፍኩት። ጉደር ላይ ነው ተማርኩት። መሰናዶ ትምህርት ቤትም እዛ ነው ወሰድኩት። እና አምቦ ዩኒቨርሲቲ ገባሁት። አምቦ ዩኒቨርሲቲ ፈቅጄ ነው ገባሁት። ቢዝነስ ኢኮኖሚክስ ኢኮኖሚስት ትምህርት ክፍል የሚገባሁት ፈቅጄ ነው። አምቦ ዩኒቨርሲቲ ውስጥ በኢኮኖሚክስ ይሄ እድል ለማግኘት ያበቃኝ ዋናው ቆጣኝነቴ ነው። በጣም ያበኩ ነበርኩ። ትልቅ ራህ ያለኝ ራህን ለማሳካት ሁሌም እያጠናው ነበርኩት። በትምህርትና ትምህርት ብቻ ነው ራህን መድረስ የሚችለው ብዬ ነው የሚያምነው። እና በደንብ እያጠናሁት ነበርኩት። ሁሌ የሚያጠናው ከአንድ 12 ሰዓት እስከ 3 ሰዓት ነው። ቀን ደግሞ አንድ ሁለት ሰዓት ካገኘሁት ሰዓት አነባለሁ። ግን ሁሌ ኮንቲኒስሊ የሚያነበው 12 ሰዓት እስከ 3 ሰዓት ነው። ለዚህ 3 ሰዓት ነው የሚያነበው።
በጣም ጥሩ። እስቲ ስለ ወደፊት ራዕይ ንገረኝ። ተስፋ ምንድን ነው? ያለ ስጋት ምን ይመስላል?
እኔ ያለኝ ተስፋ ለአሁን ገና ለመማማር እድል አግኝቻለሁ ብዬ ነው የማምነው። አምቦ ዩኒቨርሲቲ ውስጥ ስለቀራሁት እዚህ አሁንም የማስተርስና የፒኤችዲ ለመማር እድል ትልቅ ተስፋ ሰጥቶኛል። ይሄ እኔ ያለብኝ ተስፋ ነው። እና ስጋቴ ደግሞ የኢትዮጵያ ያለውን ኮንዲሽን የማህበረሰብም የኢኮኖሚም የፖለቲካም ችግር በቃ የሀገራችን ወደፊት ለመሄድ ያስቸግራል ብዬ ትንሽ ስጋት አለብኝ። ግን በራሴ እኔ ኢኮኖሚስት ነኝ። ኢኮኖሚክስ ላይ የኑሮ ውድነትን ተያይዞ እኔ የሚያመለክተኝን ችግሮችን ይፈታሉ ብዬ ነው የማምነው።
የስራ ስጋት ስላለባቸው ወጣቶች ስለሌሎችም ማስተላለፍ የምትፈልገው መልዕክት ካለ?
እኔ ማስተላለፍ የሚፈልገው ስራ አይደለም ሰው ማስቸገር ያለበት። ራህዩን ለማሳካት ያለውን መንገድ በራህዩ ነው የሚወስነው። ራህዩን ለማሳካት በራህዩ መስነው። ለራህዩ መከፈል ያለበትን ማስዋዕትነት ከፍሎ ለመድረስ ችግርም በትግስትና በቁርጠኝነት ለማለፍ ያለ ትልቅ ማይንድ መኖሩ ነው እንጂ ስራ ማግኘቱ ያለማግኘቱ ችግር ነው ብዬ አያምንም። እኔ አሁን ለምሳሌ አምቦ ዩኒቨርሲቲ ውስጥ ባይቀራም ኖሮ እኔ እልሜው ዩኒቨርሲቲ ውስጥ ፕሮፌሽናል ሆኜ ከዚህ ለመውጣት ነው እንጂ ስራ አገኛለሁ አላገኛለሁ ብዬ ስጋት አልነበረብኝም ድሮ ማለት ነው። አሁንም እድል ያገኘሁት እንጂ እኔ እንደዚህ አይነት ሰው ስራ የሚማር ሰው ሌላ ነገር ፎርሙሌት አድርጎ ኢኖቬት አድርጎ ለሀገር ማምጣት አይችልም። እሱ ሁሌ ምንድን ነው የሚያሰው? ስራ ታገኛለህ። አሁን ለምሳሌ ያልተማርኩበት ፊልድ ውጭ ስራ ማግባት ይችላሉ። ግን እኔ የስራው ፕሮዳክቲቪቲ ጥሩ ባይሆን ይችላል።
Yeah.
አድማጭ ተመልካቾቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የሐሙስ መስከረም 22/2014 ዓ.ም መሰናዷችንን እዚህ ላይ ፈጸምን። ስናስተናግዳችሁ አመሸነው ኤደን ገረመው በመስተንግዶ፣ ንጉሱ ታምሬ በቅንብሩ ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር በመሆን ነበረ። በዚህ በጀመርነው በአዩ ግርማ የወዘውዘኛን ዜማ እንሰናበታለን። ሰላም ጤና ይስጥልኝ። ደህና ደሩ። Yeah.